ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org fnote.org በቀጥታ መከታተል ይቻላል። እናይስልኝ እንደምን አመሻችሁ ቋድመጭቻችን። ዛሬ አርብ ነሐሴ 6 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ነሐሴ 6 ቀን 983 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? የየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠቃለላል።
በቅድሚያ ዜና።
አገዛዙ አሁንም በአባይ ግድብ አማካይቶ የንጹሃንን እልቂት አጀንዳ በማስከጀር ላይ እንደሚገኝ ተገለጸ። በብዙ መከራ ውስጥ የሚገኘው የኢትዮጵያ ህዝብ ዛሬም አጀንዳ እየተፈጠረለት የመከራ ድንኳኑን ሳይነቅል ወደ ባሰ መከራ እየገባ ነው ተብሏል። ግድቡ ኃይል ስላመነጨ የኢትዮጵያ መከራ አይቆምም ያሉት ምሁራን የኦህዴድ ከልክ ያለፈ ስግብግብነት የኢትዮጵያ ህዝብ ያልፍልኛል ብሎ ማንጋጠጥ ከንቱ ልፋት እንደሆነ ሊታወቅ ይገባል ብለዋል። የኢትዮጵያ ሀብት ክምችት አዲስ አበባ በመሆኑ ገደብ የለሹ የኦህዴድ ስግብግብነት መዲናዋን እንደ ዘንዶ ሳያላምጥ ሊወጣት መድረሱን የአዲስ አበባ ፖለቲካ አንቂዎች ተናግረዋል። በኢትዮጵያ በርካታ የፖለቲካ ፓርቲ አመራሮች ህዝብን እንዲከፋፍሉ በአገዛዙ የተፈጠሩ መሆናቸው ተነገረ። በተለያዩ ከአገዛዙ በተቃራኒ ነን ባይ ተፎካካሪ ፓርቲ አመራሮች የኮሌሉ ቀጥረኛ እንደነበሩ ለማወቅ ተችሏል። በተለይ ሰሞኑን ጸበል እንደገባ ሰይጣን ለቅጭ ያለው ያለው እስክንድር ነጋ በአገዛዙ ተልእኮ ሰጭነት የቆየ ስለነበር አሁን ይበቃል ተው ሲባል ነው ትግል አቆምኩ ብሎ ይወጣ በማለት የፖለቲካ ለይቃን ይገልጻሉ። ይህ ባገዳሉ ሰዎች ተሸብቦ ህዝብ አደረጃለሁ እያለ ህዝባዊ ካባ ሲያጠልቅ የቆየ አካል የበርካታ ፋኖች መረጃ ለአገዳዳ አሳልፎ በመስጠት ለበርካታ ታጋዮች ህይወት መስዋዕትነት ምክንያት ሆኗል ተብሏል። በርካታ ተመሳሳይ አካላት በፋኖም በተፎካካሪ ፓርቲ ውስጥም የሚገኙ ጸረ ህዝብ ቅጥረኞች እንዳሉ አውቆ ህዝብ እንዲያስተውልና በአስተውል እንዲራመድ የፖለቲካ አንቂዎች አመላክተዋል። ከተባቡ የኮሌሉ አገዛዝና የወያኔ ህገ መንግስት የኢትዮጵያ ህዝብ መፍትሄ አያገኝም ሲሉ የህግ አካላት ገለጹ። የኢትዮጵያ ህዝብ በጋራ በመሆን አጥብቆ የሚታገልለት ግቡ አገዛዙ ከነ ህገ መንግስቱ መቀየር ብቻ መሆን አለበት ተብሏል። ኢትዮጵያን ከድጡ ወደ ማጡ ለመውሰድ የሚያንደራደረው ተገንጣይ የኦዴድ ቡድን አዲስ አበባን ህዝብ በፍርሃት ሸብቦ መያዙ ሳያንስ በወለጋና በመተከል የተጀመረው ጥቃት ጎልቶ አዲስ አበባ መግባቱ እየታየ እንደሆነ ተገልጿል። ማህል አዲስ አበባ መኪና ለመውሰድ ሲባል ወጣት የመኪና አሽከርካሪዎች እየታረዱ እንደሚጣሉና ከፍተኛ ወንጀል እንደሚሰራም በተደጋጋሚ ታይቷል። እነዚህ ወንጀለኛ አካላትን በኦዴድ በተረኛው ቡድን ሽፋን እንደሚሰጣቸው ታውቋል። ወንጀለኞቹ ለህግ ቀርበው ፍርድ አለማግኘታቸው አዲስ አበባ የሰው ህይወት ከጥፎ መኪና የሚዘርፍ ወንጀለኛ በመበራከቱ የብዙዎች ቤት እየተፈታ ህዝቡ በሰቀቀን ያለ ዋስትና እንዲኖር ተፈርዶበታል። የኮይሉ አገዛዝ የኦሮሞ ህዝብ መዝሙር አዲስ አበባ መዘመር የለበትም ለሚለው ህዝብ ጥያቄ የመለሰው መልስ ኦሮሞን የሚጠላ ህዝብ በአዲስ አበባ እንዳለ በማስመሰል የተወገረገረበት ፍጹም ጸረ ህዝባዊ ጠባጫሪ መልስ እንደሆነ አይተናል። ነገር ግን ህዝቡ ተቃውሞ በቋንቋ ብቻ ሳይሆን መዝሙሩ ያዘለው ኢትዮጵያን የሚከፋፍል መርዝ መሆኑ ግልጽ ነው ብለዋል። ስለዚህ አሁን መላው አዲስ አበባ ህዝብ ያመታትን ጭቆና በደም አጥመንልሻል የሚል ይዘት ያለው የኦዴድ መዝሙር መቼም ቢሆን አዲስ አበባ ላይ መዘመር ስለሌለበት በአቋሙ ጸንቶ ሊታገል እንደሚገባው ተገልጿል። የኢትዮጵያ ህዝብ ከምድረገጽ እንዲጠፋ ተፈርዶበት ቀደም ሲል በህወሓት ወያኔ አሁን ደግሞ በኮይሉ አገዛዝ በዘርፈ ብዙ መከራና እልቂት ላይ እንደሚገኝ ይታወቃል። በበርካታ የሀገሪቱ ክፍሎች በአገዛዝ ሴራ ተፈናቅለው በድንኳን ተጠለው በችግር ውስጥ የሚገኙ ኢትዮጵያውያን በረሃብ እየተሰቃዩ መሆኑ ተገለጸ። በመተከልና በወለጋ በአገዛዙ የዘር ማጥፋት እቅድ በጅምላ ተፈጅተው በፈጣሪያቸው እርዳታ ከሞት የተረፉ ተፈናቃዮች እስካሁን ድረስ በቂ ድጋፍና እርዳታ ሳይደረግላቸው እየተንገላቱ ይገኛል። በአንጻሩ ከሱዳን የመጡና አሶሳ የሰፈሩ የውጭ ሀገር ስደተኞች በውጭ ድርጅት ሳይቀር ድጋፍ እንዲደረግላቸው ተደርጎ አገዛዙም ከፍተኛ ድጋፍ እያደረግላቸው እንደሆነ ታውቋል። የሰው ልጅ ክቡር ስለሆነ የሱዳን ስደተኞች መደገፋቸው ጥሩ ሆኖ ሳለ በሰሜን ሸዋ በወለጋ በመተከልና በሌሎች አካባቢዎች ተፈናቅለው በመጠለያው ያሉት የአማራ ልጆች ድጋፍ የማያገኙበት ምክንያት አማራ በመሆኑ የሚከፈል የግፍ ጽዋ እንደሆነ ልብ ልንለው ይገባል ብለዋል። የኦዴድ ተረኛ አገዛዝ ባዘዘውና በወጀው ጦርነት የአማራና የአፋር ህዝብ እንደ ቅጠል ረግፏል፣ ሀብት ንብረቱ ወድሟል። እስካሁን ግን የተገባችሁ የተወደቃችሁ የሚል የአገዛዙ አካል እንደሌለና በአገዛዙ ተገሎ አሁንም በዘርና በማንነቱ ዋጋ እየከፈለ እንደሆነ ታውቋል። በምስራቅ ወለጋ ዞን በጊዲያና ወረዳ በአንዶዴ ቀበሌ የመንግስት ሰራተኞች ስራ ካቆሙ በርካታ ቀን እንደሞላቸው ተገለጸ። የመንግስት ሰራተኞቹ የስራ ማቆም አድማ ያደረጉት ምክንያት በደህንነት ስጋት ሲሆን በአቅራቢያው በሚገኙ የአንገር ጉትን ከተማ ገብተው እንደሚገኙ ታውቋል። በአንዶዶ ቀበሌ ከሚገኙት ትምህርት ቤት የጤና ጣቢያ ሰራተኛና የግብርና ባለሙያዎች እንዲሁም ጤና ኤክስቴንሽን የነበሩ የመንግስት ሰራተኞችና አንዳንድ በቀበሌ ነዋሪ የነበሩ የኦሮሞ ልዩ ዞን ተወላጆች አካባቢውን በመልቀቅ በአንገር ጉትን ከተማ በዙሮ በሚገኙ አካባቢዎች የሚገኙ ሲሆን በቅርቡ የአንዶዴ ቀበሌ ማህበረሰብ አባረርንም በማለት ለአገዛዙ ቢያመለክቱም ምንም አይነት ምላሽ እንዳላገኙ ገልጸዋል። የኦዴድ ኦነግ ጸረ ህዝብ ቡድን አደረጃጀቶች በስፋት ያለበት በመሆኑ የቀበሌያችንና የቀጠናውን ሰላም በዘላቂነት ለመፍታት ስላስቸገረ ተሰደናል ብለዋል። አገዛዙም ድሮን ሰጣቸውና በትረኞች የኦዴድ ኦነግ ኃይሎች እየተፈናቀሉ እንደሆነም አያይዘው ለፍኖተ ገልጸዋል። ለዕለቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችን ቆዩ።
ترى وانت نور. ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ፕሮፌሰር ላሬቦ ይብላኝ ለተማሪዎቹም እንዴው ለነገሩ የገረመኝ የሰማይ ስባሪ የሚያል ፕሮፌሰር ያስባለው ተነውቀት ይዘው ያውም ታሪካዊ ሆነው የሃፓን ድንቅ ታሪክ ሊያክቸለችሉ ሁሌ መልከሞ ባያሳዝነኝም ግን ይገርመኛል። ገና ጽፎ ሲጀምር የሃፓም ሳኛ ባሉን በማክበሩም ያገራችን ህዝብ ከታሪክ መማርም ቀልብ መግዛትም እንደተሳነው ነው ሲሉም ከህዝብ ጋር በጥላቻ ይላተማሉም። ፕሮፌሰሩ እንደ ብርቱካንና እንደ ቆልቋል የሚለያዩትን ያፓንና ወያኔን አንድ ናቸው ብለውም ያላዘናሉም። ያፓ ዛሬ መወገዝ መሰደድና ከሰረ መሰረቱ መጥፋት ያለበት ሽብርተኛ ድርጅት እንጂ በአደባባይ ስሙ በክብር መጠራት የሚገባው አይደለም በማለት መከፋታቸውን አምረራው ይነግሩናል። ያፓ ዛሬ ብቻ ሳይሆን ላለፉት 50 አመታት ሲወገዝ ከአገር ሲሰደድና ከናካቴውም ጠላቶቹ እርሱም ተደምረው ደክመዋል። እውነቱ ግን እናንተ ተጠራርጋችሁን ጦሮንጦስ ተወርዳላችሁ እንጂ አቀኛው ያፓማ ወይ ፍንክች ነው። ኢሃጣት የዘገቡ ይመስል የያፓ የያሰ ማለትም የኢትዮጵያ ህዝባዊታዊ ሰራዊት የሃዋሊ ማለትም የኢትዮጵያ ህዝባዊታዊ ወጣት ሊግን የኢላማውን ማለትም የኢትዮጵያ ላባደሮችን ማህበር አርማ ሰቅለው አይቼ መምህራንን የሴቶችንና የጥቁን ወታደሮችን አርማ መርሳቱን ላስታውሶ ወዳለው በእነዚህ ጥላ ስር ነበር ህዝቡ ተደራጅቶ ያፓ መሪ ነው ያለው። ለዚህ እኮ ነው ሳር ቅጠል ሁሉ ያፓ ነበር የተባለው። ህዝባዊ ጎራውን ሳይደባለቀው ቀሩ የተባሉት አርሶና እርሶን መሰል ጸረ ህዝባዊ ነኝ ባይ ታሪክን በራጆች ብቻ ናቸው። የኢትዮጵያ ታሪክ የመቶ አመት ነው ካሉት ወያኔዎች ወንጎችና ሻቢያዎች ጋር ያፓን ሲመደቡ ምንኛ የያፓ ጥላቻ ህሊናውን ምንኛ እንዳወረው ይታያል። ያፓ ፕሮግራሙን በአማርኛ በእንግሊዝኛ በኦሮምኛ በትግርኛ ቋንቋ አዘጋጅቷል። ከዘመናት በፊት ለህዝብ በተኗል። እስቲ ያፓ የኢትዮጵያ አድሜ መቶ ነው ያለበትን ከፕሮግራሙ ወይም ከመጣጥፉ አውጡና ሳዩን። በነው ያኔ ያፓ በኢትዮጵያ እንደሚባላል ሰምሙም ይሁን ያፓ በህብረት በርተኝነት ያምናል ማለትም አልተሳሳቱም። አላማቸው ስልጣን ለመያዝ ነው ብለው ያልታወቀ ነገር ሊያስተብቅ በሮው መከጀሉም ገርሞኛል። የማንኛውም የፖለቲካ ድርጅት ትግሉ ስልጣን መያዝ መሆኑ ሚስተር እኮ አይደለም ፕሮፌሰር። ያፓ ስልጣን ለመያዝ እድሉ አራቀውም ነበር። ስልጣን በዝሞሮ በሁኔታው ተጠቅሞ ዲሞክራሲን በማስፈን ህዝቡ የስልጣን ባለቤት እንዲሆን ማድረግ ነበር አላማው። አሁንም ይህ አላማው አልተቀየረም። ፕሮፌሰር ላሬቦ ልክ እንደወያኔ ያፓ ኢትዮጵያንና ኢትዮጵያዊነትን ያንቋሽሻል ያባቶችን ታሪክ አዋርዷል ትምክተኛ ነው ወዘተ ይያሉ ይዋሻሉ። ጌታቸው ማሩን ከገደሉ በኋላ ተከፍሉት ወደሰና ተስፋዬ ደበሳይ ዶክተር ተስፋዬ ደበሳይ ማለቱ ከከበዶት ሰውነቱን ቆራርጠው በጆን ያይዘው ሲሄዱ ተያዙ ይሉና አመለጡም ብለው ድራማውን ያጣጥፉታል። የተቆራረጠውን ሬሳ ለቤተሰቡ ሰጡት ወይስ ያዙት ሰዎች በኤግዚቢትነት ወሰዱት? ደግሞ የአይጥ መስከሯ ድንብጥ እንዲሉ ድራማውን ያሰሙት ከደርጎ ሰላይ ከሻምበል ተስፋዬ ርስቴ የመስከረነት መጽሐፍ ነው አሉን። ፕሮፌሰር ላረቡ በዚህ ሳበቁም ያፓ ከሰደድ ከዚያድ ባሬ 5 ሚሊዮን ብር ተቀብሏል ሲሉ ከ5 ሚሊዮን ብር ወደ ከበደው ሸት ፈጥሯል። ዚያድ ባሬ እንገራቸው ወይም አማካሪያቸው የሰጡትን መረጃ የለም ግን እንደሳቸው አባባል ዓለም ያወቀው ፀሐይ የመቆያ አደባባይ ምስጢር ነው ቢሉም ዓለምም እንዳላወቀች ፀሐይም ያላወቀችው በአደባባይ ቢታሰስ ያልተሰማ ቅዠቶን የህዝብ ጆሮች ሊበክሉ መቁረጡን መረዳት አይከብድም። ምናልባት አቁናል ሰሙ ከሆነ ከዚያድ ባሬ የገንዘቡን የመሳሪያውን ስጦታውን ያገኘው ወያኔ ነው። ሌላው የላሬ ወክስ ያፓ በወዘኔውን ገልቱንና ገልቱን ወጣት ቀልብ ስቦ ነበር የሚለው ነው። ማመስገንም ይሁን አለማመስገን ቢምታታበኝም በጥፋት መድበውት ከሆነ ህዝብን አገር ወዳድ ማድረግ እንዴት ያፓን ያስወነጅሏል? ያፓ ወጣቱን አስጨረሰው የሚለውን የጅሎችን አባባል ፕሮፌሰሩ በተምታታ አባባል ሊተኩት ፈልጓል። ኢህአፓ ይላሉ ላሬቦም ለእምነቱ ሲል የደርግን መድፍ ሳይፈራ በመቋቋም በጦር ሜዳ ላይ ህወቱን የሰዋው ወጣት ብዙ ነው ብሎ መናገሩም አደጋለው ሲሉም ጽፈዋል። የዚህ አስተሳሰብ ፈር ከተከተልን ይላሉ ላሬቦም መዘዙ አስፈሪ መሆኑ አይካደም በማለት በአሜሪካ የመቶ ሺዎችን ህይወት የቀጠፈውን የኮንፌደሬትና ዩኒስቴር የዩኒየን ስቶች ጦርነት በደርግ የተጨፈጨፉት ወጣቶች ጋር ሊያመሳስሉት ይፍጨረጨራሉ። የማይጥሞና የማይመሳሰል ማስረጃ ለካስ አንዳንዴ የታሪክ ማስረጃ ለባለ ታሪኩም ይምታታበታል። ፕሮፌሰር ለጻፋቸው መልስ እንደሚሰጣቸው መፍራታቸውን አልደበቁም። የሚሰጣቸው መልስ ውሸታቸውን የሚያጋልጥ እንደሚሆንም አይጠራጠሩም። ካሁኑ ለሚቀርብባቸው ምላሽ መከላከያ ሲያዘጋጁም ያባዎች ይሳደባሉ በማለት ከወዲሁ እማኝ ለመያዝ ተዘጋጅቷል። ፕሮፌሰር ያባዎች አካፋን አካፋ እንጂ ዶማ አይሉም። ውሸትንም እንደውነት እንደማይቀበሉ ቀድሞውኑ አውቀውታልና እንግዲህ የነብርን ጭራ ለመያዝ ከያዙም አለመልቀቅ ነው። ፕሮፌሰር ቢመሮተም ለሚሰጠው ምላሽ ተሰደብኩን ሰበብ አድርጉም። ያን ከፈሩ ድሮኑ ከመቀባጠር መቆጠቡ ተገቢ ነበር። ፕሮፌሰር የብየር ጥቆናን ሆነ የብየር ትግልን ያፋል ጀመሩም ወይም የተማሪዎች ማህበር አልጀመሩትም እርሶ እንደሚሉት የተማሪውም ንቅናቄ ያፋ ከመጠነሳቸው በርካታ አመታት በፊት በተለያዩ የኢትዮጵያ ግዛቶች የብየር ትግል ይካሄድ ነበር። ለርሶ ታሪክ ማስተማሩ አያሳፍርም? ያፋ በገዳይነቱ ከደርግ ይበልጣልም ብለዋል ፕሮፌሰሩም። እንዴት ባለቀመር የደርግ ሰፋዎች ያፓችንና ደጋፊዎችን ባስተቃቂ ሁኔታ አልፈጁም? በገጠር ከነህይወታቸው ላዙ አልወረወሯቸውም? ለመሆኑ ላሪዎ ህሊናው ንጹህ ከሆነ ማን ነው የመጀመሪያውን ጥይት የተኮሰው? ደርግ ወይስ ያፓ? ያፓ የታጠቀ ሰራዊት ያለው አባላቱ በደርግና በደጋፊዎቹ ከሁለት አመት እድሜ በላይ ሲገደሉ ምላሽ ሳይሰጥ ሰላምን ሲሰብክ ቆይቷል። ከሁለት አመት ግድያ በስራት መቃ በኋላ ያፋራሱን ለመከላከል እርምጃ ቢወስድ እንዴት ተወንጃይ ይሆናል? ነጭ ሽብርን ያፋ በመጀመሩ ደርግ ቀይ ሽብርን አፋፈመ ብለዋል ፕሮፌሰሩም። ከደርግ ቀይ ሽብር በፊት ከሁለት አመታት በላይ በደርግና በደጋፊዎቹ በያፋና በህዝቡ ላይ የተካሄደው ፍጅት ምናልባት እርሶ የሚሉት ነጭ ሽብር ነበር? የፋሽስቱን ግርማ ከበደ የጭፍጨፋ ወቅት ለመሆኑ ሰምተዋልን? ቀጥሎ ሲቀይ ሽብር ተብሎ የርሶን ውዳሴ ያገኘው የደርግ ፋሽስታዊ ጭፍጨፋ እንዴት ህሊናውን አላሳዘነው? በነጩም ሆነ በቀዩ ሽብር ሰለባ የሆኑት ያፓዎችን ጭቁኑ የኢትዮጵያ ህዝብ ስለመሆኑ ለማመን ይሞክሩም። እርሶ የግል ኑሮን ለማደላደል አድፍጠው ትምህርቶን ሲከታተሉም ያፓ ከሰፊው የኢትዮጵያ ህዝብ እርሶ ገልቱና ግልቱ በማለት የሚሳለቁበት ጋር ለአስጨራሽ ትግር ላይ ተጠምዶ ነበር። እና ዛሬ እንደመሰል ወዳጆቹ የፕሮፌሰርና ዶክተር ታፔላውን አንጠልጥለው በኢትዮጵያ ህዝብ ቁስል ላይ ጨው መነስነሱን ቢያዙት የምናውቀው ሀቅ ነውና አይደንቀንም። እርሶም የውሸት ዘመቻው እስከቀጠለ ድረስ እኛም ያፋዎች ሀቁ የመረሮች እንደጎነጡት ማድረጋችን ይቀጥላል። እንኳን ለአንድ አድርባይ ዋሾ ፕሮፌሰር ለፋሽስቱ ደርግና ወያኔ ጭፍጨፋ አልተበገርንም በማለት ደብዳቤያቸውን ያደረሱን አኪያድ አወቀ ናቸው።
ሰላም ስነቶች እንዲሁም አድማጮች፣ በዚች አጭር ደብዳቤ ይህን መልእክት ማስተላለፍ የደፈርኩት ስነተ ዲሞክራሲ ሐሳብን በነጻነት የመግለጽ መብት ለማስከበር ለግማሽ ምዕተ ዓመት ታግሎ ያታገለው ድርጅት የኢሃፓ ልሳን በመሆኑ ነው። ውድ ፈነቶች፣ ሰው የራሱ ፈቃድ ያለው ፍጡር ነው። ሁሉም ነገር የፈቃዳችን ውጤት ነው። ሰው የሚበላ ስርዓት የፈጠርነው ራሳችን ነን። የቄሳር ለቄሳር የእግዚአብሔር ለእግዚአብሔር የሚለውን ታሳቢ አድርገን ማለት ነው። በእውነቱ ራሳችንን ከዚህ ደረጃ ማየት ሆነ ኃላፊነት መቀበል ቢከብድም ሐቆ ግን አገዛዙ በወገኖቻችን ላይ ፍትህ ሲያጓድል ሺዎችን ሲያገዝ ሚሊዮኖችን ሲያፈናቅል ዘቅዘቆ ሲሰጥ ቤት ዘግቶ ሲያቃጥል ሺዎችን አርዶ በጅምላ ሲቀብር ሲዋሽ ሲቀላምድ ያገርን ዳር ድንበር ሲያስደፍር ዘረኝነትን ሲሰብክ ወጣት የዩኒቨርሲቲ ሴት ተማሪዎችን ጠልፎ መዳረሻቸውን ሲያጠፋ ባንኮችን ሲያዘርፍ ኮንዶሚኒየም በጎጥ ሲያድል የኢትዮጵያ ብቻ ሳትሆን የአፍሪካ መዲናይቱን አዲስ አበባ ላንድ ጎሳ ሲያድል ምን አደረግ መልሱ ምንም ነው። በመንገድ ዳር ንግድ ሱቅ በደረቴ ይተዳደር የነበረው ቱኒዚያዊ ሰርቶ የመኖር መብቱ እና ሰብአዊ ክብሩ በመጣሱ ተበሳጭቶ ራሱን አቃጥሎ መግደሉን ተከትሎ የፈነዳው ህዝባዊ ቁጣ ከቱኒዚያ አልፎ መካከለኛው ምስራቅን አጥለቅልቆ የአረብ ጸደይ የሚል መጠሪያ የተሰጠውን አብዮት ቀስቅሶ አይነኬ የነበሩ አምባገነን አገዛዞችን አንበርክኳል። ታዲያ በአንድ ቱኒዚያዊ ዜጋ ላይ የደረሰው በደል ይህን ያህል ህዝባዊ ቁጣን ካስከተለ በእኛ ኢትዮጵያ በወገኖቻችን ላይ ቃላት በበቂ ሊገልጹት በማይችሉት የመከራ ጅራፍ ሲገረፉ መስማትና ማየት ምን ነው እንቅልፍ አላሳጣን። ስለዚህ ነው ሁሉም ነገር የፈቃዳችን ውጤት ነው ለማለት የሚያስደፍረው። ወገኖቻችን በአረመኔ መንጋ የሚያሳርደው ኮሎኔል መሪነት የኢትዮጵያ ታሪካዊ ጠላቶች ጎን ተሰልፈው ሊያፈርሷት በተለያየ ቅርጽና ቀለም የተሰለፉ ከሃዲ ባንዳዎችም ለኢትዮጵያዊነት የሚሰጡት አፍራሽ ትርጉም እንዳለ ሆኖ ከነዚህ ኃይሎች ተጻራሪ ነን የሚሉ በጥቅሉ የአንድነት ኃይል በሚል ስም የሚጠቀሱትም ሆኑ በአገራቸውና በወገናቸው የመጣ ምንም አይነት ኃይል የማይበግራቸው የቁርጥ ቀን ልጆቿ ኢትዮጵያዊነት የአንድነትና ህብረ ብሔራዊ እሴቶቹ በብዙ መንገድ የሚገለጽ መሆኑን ቢያስታውቁም በማናቸውም ወቅት በፖለቲካ ስርዓት ውስጥ ያሉትን ኢሰብአዊና ኢፍትሃዊ ተግባሮች መቀበል ግን ፈጽሞ የኢትዮጵያዊነት መገለጫ ለመሆኑን አበክረው ያስረዳሉ። እስከመቼ ነው ደርግ እንዲያርጎን ወያኔ እንዲያርጎን በሚል የሰለባነት ስነ ልቡና ታስረን በኦሮሞ ጠባብ ወሮበሎች አገራችን ስትፈርስ እያየን ዝምታን የምንመርጠው? በቁም ሞተን ሞትን የምንፈራው? ዜጎቿ በብሔር ተለይተው አዲስ አበባ እንዳይገቡ ሲታገዱ እያየን መናገሻዋ ለእልቂት ሲያዘጋጁና በዙሪያዋ መንጋ ሲያደራጁ እያየን ምን ቢያደርጉን ነው እየተሞረደልን ያለውን ቆንጨራ ለእኛ መሆኑም ይገባል? ይልቅስ ለውድ ወገኖች የማስተላለፍ የምፈልገው የኦሮሞው ጠባብ ወሮበላ አገዛዝ ፍጅትና መቃወም በአማራው ላይ ብቻ ሳይሆን በአፋሩ፣ በወላይታው፣ በጌዲዮው፣ በኮንሶው፣ በጉራጌው፣ በሲዳማው፣ በሃዲያውና በብዙ ሌሎች የኢትዮጵያ ብሔር ብሔረሰቦች ላይ ከፍቷልና ክልል የሚሉትን ወያኔ ሰራሽ አፓርታይድ ቅጅ መዋቅር ሳይገድበን አንድ በአንድ ሰለባው ሳያደርገን በኢትዮጵያዊነት አንድ ሆነን መቆም፣ በሚስጥር መምከር፣ መደራጀት፣ በየቦታው ፋኖ መሆን አሁን ነው። ዛሬ ነው። ፋኖነት ለአንድ አካባቢ ብቻ የተሰጠ አይደለም። ሁሉም ከጠላት የተዋደቁ ኢትዮጵያውያን አርበኞች ያቆዩት ቅርስ ነው። ዘረኛው አገዛዝ ይውደም፣ መሪዎቹ ለፍርድ ይቅረቡ፣ ኢትዮጵያዊ አርበኝነት ይለምልም ሲሉ ሞገስ ባንቲርጉ ከዳንግላ ጎጃም ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ወደ ፍኖታዎችና የፍኖተ ዲሞክራሲ ሬዲዮ አድማጮችና ወዳጅ ቤተሰቦች በሙሉ እንደምን አመሻችሁ እያልኩ የዛሬው መልእክቴን ሰሞኑን ለወሬ ያህል ወዳጅና ጠላትን ለመለየት ይሆን ወይም በሚስጥር ከህዝብ ጠላቶች ጋራ እንደተለመደው በስውር ለመደራደር ይሆን ወይም አንጋፋው ኢሃፓ አደናጋሪ ኮሎኔል እንዳለው ሁሉ አሁንም ሌላ ድራማ ለመስራት የተሰወረው ጠቅላይ ሚኒስትር ድራማውን በመከተል ሚሽኑ ላይ ተጠምዶ የነበረውን ጠቅላይ ሚኒስትር ይብላልኝ ለጠላቶቼ እኔስ አለሁ በማለት በቴሌቪዥን መስኮት በኩል በቅ ብሎ ለወዳጆቻችን ሆነ ለጠላቶቻችን ስለ ማይክሮ ኢኮኖሚክስ ገለጻ ሲያደርጉ ይታዩ ነበር። እሳቸው ወትሮንም በሚዲያ መታየት ይወዱ የነበሩ ጠቅላይ ሚኒስትር ይህን ያህል ከህዝብ እይታ የጠፉት እንደሚባለው ከሆነ ታሞ ሳይሆን ከኢትዮጵያ ጠላቶች ጋር በሚስጥር ሲዶልቱ ነው የተረቡት የሚሉ ወገኖች ብዙ ናቸው። ያም ሆነ ይህ የጨነቀው እርጉዝ ያገባል እንዳሉት ሁሉ ጠቅላይ ሚኒስትሩ በውሸት ከሺ ጊዜ በላይ ኢትዮጵያ አትፈርስም እያለ በጎን ግን ከአፍራሾች ጋር ውሎ የሚያደርገው የሚመካከረው መሪን እንዴትስ ጠቅላይ ሚኒስትር ጠፋ ብሎ ይጨነቃል ይጨነቅ ዜጋ ይኖራል ተብሎ ይገመታል። ብቻ ከህዝብ ጎን ቆሞ ስለሳቸው ሰው ምን ይላል የሚለውን የሰማ ሁሉ የሚሉሽን በሰማሽ ገበያም ባልወጣሽ እንዳሉት ሰውየው ታመመ ሲባል 90% በላይ የሚሆነው ህዝብ እንኳን ለያዝነት ቀርቶ ሰውየው አይመልሰው ጎሽ በቀላሉ ተገላገልን አለ እንጂ ከዙሪያው ከተኮለኮሉት አሸጋጆች በስተቀር ማንም እሱ ጠፋ አልጠፋ የተጨነቀለሰው አንድም ሰው የለም። ይህ እንደሚሆን ራሱ በሰራው ስራ መሆኑን ራሱ ጠንቅቆ ያውቃል ብዬ ገምታለሁ። እንዲያውም እሱ በፌደራል መዋቅር ስር ተሸጉጦ ጠቅላይ ሚኒስትር ተባለ እንጂ ሌት ተቀን ስራውና ተግባሩ ያው ከጓደኞቹ ጋር ተመሳጥሮ በሐሳባቸው ለአረጋዝዋትና ገና ሳትወለድ ስም ወጥቶላት ኦሮሙማ የሚሏት የኦሮሚያ ለሚባል ሀገር ሲሆን እንግዲህ ይህ እርግዝና በሰላም ይወለድ ወይም ይጨናገፍ ወሳኙ እግዚአብሔርና የኢትዮጵያ ህዝብ ብቻ ነው። መቼስ ጭንቅላት ላለው ሰው ከወያኔ ብዙ መማር ነበረበት። ለምሳሌ ትህነግ የተባለው እርኩስ ቡድን ትግራይን አርግዞ ከ40 አመት በላይ እንብኝ ትግራይ የሚባል ሀገር አይደለም ምድርም ሆነ ህዝቡ ኢትዮጵያዊ ነኝ በማለቱ እነመለሰም ሆኑ ብዙዎቹ ፖለቲከኞችና ታጋዮቹ ትግራይ ተወለድሽ አገር ሁኚ አትሁኚ መሃል በተፈጠረው ግብግብ ያኔም ሆነ አሁንም በምጥ እያለቁ መሆናቸው ሁላችንም እያየን ያለ ጉዳይ ሲሆን አሁንም በመረግምት የኦሮሚያ ነፍሰጡሮችም መጠርሻቸው ከወያዶች የተሻለ አይሆንም ብዬ በገምትም እዚህ ላይ ትንሽ ልዩነቶች ይኖራሉ። ምንም እንኳን የኦሮሞ ጥንፈኞችና ወያኖች አንድ ቢሆኑም ለኦሮሚያ ነጻነት የሚዋጉ ግን በመንግስት ደረጃ በቅኝ ገዢዎች ድጋፍና ስር ተደግፈው ስለሆነ በቀላሉ ባይገፉም ምንም እንኳን ብዙ ነን ብለው ቢያቀራሩና ራሳቸውንም እንደ አለት ድንጋይ ቢቆጥሩም መጨረሻቸው ግን በኢትዮጵያ ክንድ ተደቁሶና ተዋርዶ መሸነፋቸው አይቀሬ ይሆናል። ስለዚህ ከእንግዲህ በኋላ የኢትዮጵያ ህዝብ ለመሰሪ መሪዎች እንደ መሪ ቆጥሮ የሚንበረከክበት ጊዜ እያከተመ የሚሄድ ይመስላል። ያም ሆኖ ይህ የኢህአዴግ ቁጥር 2 የሆነው ጠቅላይ ሚኒስትር የመለሰን አጀንዳ አራማጅ ስለሆነ ይህን ሾካካ የሆነ አካሄዱ ምንም እንኳን ብዙ የጨቀየ ቢሆንም ከፊቱ ቀይ በርቶ ቀጥ ያሉት መብራቶች መሽሎክ ከፈለገ ሁኔታዎችን ቀየር አድርጎ ይህን ሰው ሴራውን አቁሞ ኢትዮጵያ ሱሳችንና ያለበትን መፈክር ካለ አዲስ በስተቀር ካላደሰ በስተቀር የሚጠፉበት መንገድ በመለሰ ዜናዊ ከጠፋበት መንገድ በላይ በከፋ መልኩ ሊሆን ይችላል። እንደውም ይወሰድ ያለው እርምጃ ህዝቡ ሳይወድ በግድ መለስ ይሻላል እስከሚል ድረስ አሰቃያቸው ገዛለው አለ ብሎም ለወያኔዎቹ ቃል የሚገባው ይመስላል። ምክንያቱም አሁንም በየቦታው ይፈነዳ ያለው ፈንጂ እሱ ያኔ ወያኔ ታዛዥ በነበረበት ጊዜ እየታዘዘ ራሱ የቀበራቸው ስለነበረ ወያኔ ሸውዶ ሰልጣን ከያዘ በኋላ አልቂቱን እንደ አቀደው በነበረው መሰረት ከበፊቱ አባብሶ ቀጠለበት እንጂ ያሻሻለ ነገር ቢኖር አንድ ነገር ነው። እሱም ኦነጎችን አጠናክሮ እሱም ግንባር ቀደም ሆኖ የኦነጎች ባለሟል መሆኑን ለኢትዮጵያ ህዝብ ሳይሸሽግ ግልጽ በማድረግ ካለ ምንም ጸጸት አማራና እንደታይሎችን አሳደዋል፣ አሳስነዋል፣ አሳስተሯል፣ በግፍ አስገድለዋል። ይህንን አጠናክሮ በመቀጠል ኦነግ ሸኔ በቤተ መንግስት አጭቆ ለሀገርና ለወገን አለኝታ የሆኑ ፋኖች ላይ የክስ አዋጅ አውጇል። መቼስ ካላዋቂነት ጌትነት ችግር ነው እንዳሉት ሁሉ ተሽሎፍኮና ቀጥፎ የፈረደበት የኢትዮጵያን ሺህ ጊዜ ስሟን ጠርቶና ምሎ ተገዝቶ ስልጣኑን ከተቆጣጠረበት ማግስት ጀምሮ እነሆ የአማራ ደም እንደ አባይ ውሃ ባለማቋረጥ በከንቱ ሲፈስ እያየ እንደ መንግስት ጠንከር ያለ መግለጫ አንድም ቀን አውጥቶ አያውቅም ወይም እንደ መሪ አምሮ ሲናገር አልሰማንም። ሱበሽመልስና በአዲስ አበባ ንግስት አቤቤ በኩል የፈለገውን ያስፈጸመ አዲስ አበባን ያጠበበና ህዝቡንም ያስከበበ ያንን የዋህ ህዝብ ለኢትዮጵያ ጉዳይ ግድ የለም በኔ ጣሉት ተኙ እያለ ይህ ህዝቡ በየዋህነት መንግስት ነጻውጪ እንዳይለይ አድርጎታል። ይህንን ያልተረዳ ህዝብ አሁንም ፌደራል መንግስት ይድረስልን ሲል ይስማል። ወጪስ ህዝቡ ምንም ምርጫ ስለሌለው ይሆናል እንጂ ህዝቡ እንደ ሲኦል ፍርደኛ ይወስላል። ሌሊቱ ካልነጋ በስተቀር ከጋኔል አስተዳደር ውጪ ሌላ ምንም ተስፋ አይኖረዋል። መቼስ ከነዚህ በተግባር አንድ ሆነ የተለያየ የሚመሳሰሉ ሰይጣኖች ሰብስቦ ከበባ ውስጥ ላለፈስ በተቻለ መጠን ሁላችንም ከጎኑ መቆም ይኖርብናል። በተረፈ ግን መንግስት አለው ካለ በመንግስት ውስጥ እንደ ወያኔ ዘመን መጎሳይነት ተማምኖና መንግስትን ካባ ደርበው በህዝብና በአገር ላይ ደባ የሚፈጽሙትን የኦነግ ዶለቻዎችን መንጥሮ ማውጣትና ይህን እንደ ሽፋን እንደ ሽንፍላ ቢያጡት የማይጠራውን የጎሳ ፖለቲካ የሁሉንም አቀፍ በሆነ ሽግግር መንግስት አጀንዳ አንስተን ለአንድም ለሁሉም ለአገርና ለህዝብ መፍትሄ ካላመጣን በየጊዜው በሚነሱ ከበይተኛ ፖለቲከኞች ጋር የሚደረገው እንካ ሰላምታ መቆሚያ ስለሌለው የዚህ ውስብስብ ፖለቲካ መጨረሻው ብቸኛ መንገድ ጊዜያዊ ህዝባዊ የሽግግር መንግስት ስለሆነ በየተኛት ፖለቲካ የሰለቻችሁ ሁሉ በዚሁ በሽግግር አጀንዳ ዙሪያ እንሰባሰብ ሲሉ የመልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው።
ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሳተላይት ስርጭት የደብዳቤዎች አምድ ዝግጅት ክፍልና ተከታታይ አድማጮቻችን፣ በመጀመሪያ በዚህ አፋኝ ፈላጭ ቆራጭ ያገዘዘ ዘመን ስለ ኢትዮጵያ ሀገራችን የሉና ጉዳይ በነጻነት እንድንወያይ ነገሮች ሁሉ ያመቻችልን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ክብር ይስጥልን። ተሰለቹ ሀገራቸውን አስቀድመው የረጅም ዘመን የኢህአፓ ታጋዮችንም አምላክ ረጅም እድሜ ይስጥልን እያልኩ ወደ እለቱ መልእክት ይገባለሁ። ከላስቀድም የግን በነሰበለው አገዛዝ ኃይሎች በእውነት የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎችና ተረኛነን በሚሉ ጠባባዮች ያለበደላቸው ባስተካክዩነት ተገለው በዱር በገደል በጋራ ሸንተረል ለተጣሉ የኢትዮጵያውያን ንጹሃን ዜጎች እንደረስላቸው እያልኩኝ በዛሬቱ የኢትዮጵያ ሁሉም ብሔር ብሔረሰቦች የራሳቸው ክልል የራሳቸው ባንዲራ እንዲኖራቸው ከዚያም ባለፈ እስከ መገንጠል ድረስ የሚፈልግ መብቱ እንደሆነ ህወሓት ሀገር አፍራሽ ጋውታ እንመረበት ዘንድ ለኛ መስፈታ ይታወቃል። ሀገሪቱ የምትመረው ህዋት በደደቢት በርሃ ህዋታቸው የጫከው ህገ መንግስት መሰረት ነው። ለዚህ ነው ኢትዮጵያ እየተንገዳገደች ያለችው። እስካሁን ድረስ በዘመነ ህዋት 9 በልጇ በዘመነ ግራኛ ቢ 2 በአጠቃላይ 11 ክልሎች ላይ ደርሰናል። ነገ ጉራጌ ይከተላል፣ ወላይታ፣ ከምባታ፣ ጌዲዮ፣ ጋሞ ወዘተ ያለ ኢትዮጵያን የመከፋፈሉ ትልቁ ሴራ ተጠናክሮ ቀጥሏል። እነዚህ ሲጨመሩ 83ቱም ቋንቋ ተናጋሪዎች ሲፈቀድላቸው ኢትዮጵያ የዚያኔ የእውነትም ትፈርሳለች። እንግዲህ ለነዚህ ሁሉ ክልልነት ሲፈቀድ ከባድ ነው። ስለዚህ ይህ ኮሎኔል ግራኝ ኮሎኔል አብይ ያባቱን የህወሓትን ኢትዮጵያን የመቆራረስና የማፈራረስ ሴራ አጠናክሮ በዚህ ልክ ቀጥሏል። ስለዚህ አንድየውን ሳይጨልም በጊዜ ህዝብ ባገዛዙ ላይ ቆርጦ ካልተነሳ በስተቀር ከመገንጠል የሚለውን ተመርኩዞ ኦህዴድ ደግሞ ኦሮሞማ አገር ላቆቁም የሚለውን ቅየት ሰውን የሚያደርግበት ጊዜ ሩቅ አይሆንም። ኢትዮጵያ ያዘችው መሬት በዳር ድንበሯ የወሰን መስመር ወይም ምልክት የተከለለ ነው። በሀገር ውስጥ የሚደረገው አስተዳደራዊ ክፍፍል በክፍለ ሀገር ወይም በጂኦግራፊያዊ አቀማመጥ ሰሜን፣ ምዕራብ፣ ደቡብና ምስራቅ ተብሎ መዋቀሩ የተሻለ ነበር። በከፋፋዬ ባንዳዎች ቋንቋን መሰረት ያደረገ ክልል ባይመጣ ኑሮ ሁሉም ዜጋ በተመቸውና በፈለገው ቦታ ሄዶ የመኖርና የመስራት መብቱን አጣውም ነበር። የሰሜኑ ደቡብ ቢሄድ የለም ያንተ ቦታ ሰሜን ነው ተብሎ አይባረርም። እንደነባረው ህዝብ አዲስ መጥቶም በዜግነት እኩል መብት ይኖረው ነበር። የመኖር ብቻም ሳይሆን በዛ ከባቢ የኢኮኖሚ የፖለቲካና የማህበረሰብ እንቅስቃሴ ውስጥ የመሳተፍ የመወሰን መብት የተጠበቀ ነበር። ነገር ግን የህወሓት ያረጀ ፈጀ ሴራውን በኦነጉ አብይ እየተተገበረ ያለው በጎሳ ማንነት የሀገር አካል የሆነውን ከባቢ ቆርሶ ለመውሰድ ከክፉ አላማ በመነሳት ክልል ብሎ የመሰየሙ አካሄድ ነው ሀገሪቱን የባሰ ውዥንብር ውስጥ ከተታት። የህዝቡን አንድነት ሰባብሮ የእኔ በማለት ሌላውን ባንዳና ጥላት አድርጎ በመፈረጅ በተባበረ ህዝብ የቆመን አገር ለመበታተን የሚከናወን የባዕዳን ሴራ ተሸካሚ የሆነ የህወሓትና የኦህዴድ ማፊያ ቡድን የሚያራምደውና የሚኖረው እሳቤ ስለሆነ ህዝብ እየመደቡ ቁማር ማጫወት የተለመደ ተግባር ነው። አገዛዙ በጋድና በጽናት በየትኛውም አግባብ መታገል ያስፈልጋል። በከፋፋይ እሳቤ የተዘፈቁ አገራት የቀውስና የጦርነት ሜዳ ከመሆን ባለፈ ለእርገትና ለሰላም አልበቁም። ስለዚህ ነው ህዝብ አገዛዙን መታገያ መንገዶች ቀይሶ መዋጋት የግድ የሚልበት ሰዓት ላይ የምንገኘው። የመንገድ ሽግዜ ሰልጥኖ ሽግዜ መታጠቅ መንገድ ነው። ኢትዮጵያን አሁን በተቸኘ ነፃው መውጫ መንገድ አንድና አንድ ነው። እሱም አገዛዙን ታግሎ መጣል። ይህም ከየትኛውም ብሔር መሰረት ያደረገ እርቀት የማይጓዝ ፓርቲ ጋር አንድነት ሳይፈጥሩ አካታችና ሁሉን አሳታፊ እንዲሆን ሁሉን ኢትዮጵያውያን የደም ዋጋ የከፈሉበት የኢህአፓን መታገያ መንገድ መርጦ መታገል ለሀገራችን የተዋደቁለትን ሰማዕታት ህልም እውን ማድረግ ነው። ይህ መንገድ ሽግዜ ሰልጥኖ ሽግዜ መታጠቅ መንገድ ነው። ኢትዮጵያን አሁን ብቸኛው ነፃ ማውጫ መንገድ አንድና አንድ ነው። እርሱም አገዛዙን ታግሎ መጣል። ይህም ከየትኛውም ብሔር መሰረት ያደረገ እርቀት የማይጓዝ ፓርቲ ጋር አንድነት ሳይፈጥሩ አካታችና ሁሉንም አሳታፊ እንዲሁም ሁሉም ኢትዮጵያውያን የደም ዋጋ የከፈሉበት የኢህአፓን መታገያ መንገድ መርጦ መታገል ለሀገራችን የተዋደቁትን ሰማዕታት ህልም እውን ማድረግ ነው። የተረጨበትን የ31 ዓመታት የውሸት ትርክት ጥላሽቱን አራግፎ 5 ዓመት በጽናት ከኖረው ከበገሬው በኢህአፓ መዋቅር ተደራጅቶ በህቡ በመስራት የቀደምቷን የሀያላን ኢትዮጵያ መመለስ ያስፈልጋል። የኢትዮጵያ ህዝብ እንደ ንስር የእርጅና ላባውን ነቃጥሎ ጥሎ በአዲስ ክንፍ ከወጀብ በላይ በኩራት መንሳፈስ ይገባዋል። ኢትዮጵያ ክብር ነፃነትና ማንነቱን ሌላ አካል ታግሎ እንዲሰጠው አያስፈልግም። ኢትዮጵያዊ ክብሩንና ነፃነቱን ማንነቱን ሌላ አካል ታግሎ እንዲሰጠው አሊያም እንዲያስጠብቅለት መጠበቅ የለበትም። ነፃነት የሚገኘው በሁሉም ትግል ነው እና ትግልን ሁሉ አቀፍ ማድረግ ሞትም ከሆነ ተዋግቶ መሞት ነው። ትግል የሚቀጥለው በዚህ መንገድ ብቻ ስለሆነ ስንሞት እንበዛለን የሚለው አስተሳሰብ በምድራዊ ጅምላ ጭፍጨፋ ብዙ ገጽ መያዝ የለበትም። የዚህ መንገድ መነሻው ሀቀኛ ኢትዮጵያውያን ሀቀኛ ታሪክ ስለሆነ ድል፣ ዙፋን፣ ክብር፣ ነፃነት፣ ሀገርና ትውልድ የሚሻገረው በታሪክ ነው። ያገዛዙ ዘመን ኢትዮጵያ መፈናቀል፣ መሰደድ፣ በመገለል መራብና በማንነት ማፈር፣ ንጹሃን እንደ ህዝብ በምጣኔ ሀብትና በማህበራዊ ህይወቱ ውድቀት፣ የፖለቲካ ውክልና የሚሆን ተወካይ ድርቀት፣ የታሪክ የባህልና የእምነት ንቅዘት፣ የማንነትና የቋንቋ የእሴት ትውፊትና ቅርሶች ውድቀት፣ የምርምር የፍልስፍናና የኪነ ጥበብ የቅኔ ውድቀትና የባለቅኔ ጠኔ መንሰራፋት ከባድ ሆኗል። አደርባይነትና ቅጥፈት ባህል የሆነባት ሀገር ኢትዮጵያ በአቋራጭ አጭበርብሮ ዘርፎ አስመስሎና ቀምቶ ስጋዊ ቁሳዊ ሰቀቀንን ማርካት፣ በእምነትና በመንፈስ መጠውለግ፣ መቀጨጭና መክሰል፣ ሰፊ ሀገር ቀርቶ እንደ እንስሳት መታጠር፣ በረት እያናወዙ ከጋጥ በጠበበ ክልላዊ ማንነትና ሀሳቤ ሰብአዊ ክብርን መርሳት አሁን የተያዘው ያገዛዙ መንገድ ነው። እንደ ሀገር ዝቅጠት ውስጥ እንገኛለን። ከዚህ ከፍ ሲል ዛሬ ይታገሉናል ተብለው የታሰቡና በቁጥር አነስተኛ የሆኑ ነገሮች ህልውናቸው በኦዴዳ አደጋ ላይ ወድቋል። 16ኛው መቶ ክፍለ ዘመን የወረራ አደጋ በገሃድ በግራኝ አብይ አህመድ ካባ አጥልቆ ብቅ ብሏል። ዜጋው በደምና አጥንቱ በቆረቆረው ከተማ የመግቢያ ቪዛ እየጠየቀ ነው። መጣሪያው መታወቂያውና ምልክቱ የሆነችውን ኢትዮጵያን እያጣ ነው። በመጣበት የወርደት ጎዳና ቀጥሎ እየተኮረኮመ መኖር አሊያም የነባር የሀገር ፍቅር ጥግ የጽናት ተምሳሌት የኢህአፓን መንገድ መምረጥ በፊቱ የተደቀነ ብቸኛ ካራጆች የመታደጃ መንገድ ነው። በተጨማሪም የአባቶችን አርበኝነት ታሪክ ተቀበሎ ራሱን በጎበዝ አለቃ እንዲሁም በፋኖነት ማሰለፍ ደግሞ የመዳኛ መንገዱ ነው። እምነት ቆራጥነትና በዓላማ መጽናት የአባቶች የትግል ጉዞ አልፋና ኦሜጋ ነው። በተለይ ወደ ሰሜን ምዕራብና ሰሜን ምስራቅ እንዲሁም መካከል ላይ የአገርን ከአገዛዙ ቅርጫ ነፃ ሊዋጣ የሚታገል ህዝባዊ ሰራዊት ላይ አንድ ነገር ማለት እፈልጋለሁ። ፋኖነት ጦርነት አሊያም ወረራ ሲነሳ ብቻ መሳሪያን ወልውሎ ወደ ግንባር መስመን ብቻ አይደለም፣ እንዲሁም አገር ያስተዳድራል ወይም ይመራል። ቀዳሽነት፣ አራሽነትና ተኳሽነት፣ አገር ጠባቂነት ለፋኖ ሰጥተን ሀገር ገዥነትን ለማን ልንሰጠው ነው? ዛሬ ላይ የወደቀው የኢትዮጵያ ፖለቲካ አማሳዮችና አሳላፊዎቻቸው ፋኖ ፖለቲካ ውስጥ መግባት የለበትም፣ ፋኖነትና ፖለቲካ ለየቅል ነው ሲሉ ደጋግመው ይደመጣሉ። የሂሳቤ መነሾ የኢትዮጵያ አንድነት ጥላቻ ነው። ፋኖ ሙሉ በሙሉ የሃፓ መሆን አለበት። ይህንን ስል ግን የሃፓ ውስጥ የሌላቸውን ብቻ ነው። ፋኖነት አርበኝነት ነው። ኢትዮጵያዊነት ደግሞ የሃፓ ነው። ስለዚህ ፋኖ ለኢትዮጵያ ከታገለ ኢትዮጵያን ነጻ ከሚያወጣት የሃፓ ጋር ተናቦ መስራት ደግሞ የግድ ይላል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የሃፓ ትላንት ተመስርተው እንደሚፈተፈቱት ቁንጽሎች አይደለም። ለሀገሩ ደሙን ያፈሰሰ አጥንቱን የከሰከሰ የኢትዮጵያ የበኩር ልጅ ኢትዮጵያ ጋር ላይፋታ የተጋባ ነው። ለምርጫ ማሞያ ባጋዘዝ ድጎማ የተመሰረቱት ፓርቲዎች በሁሉም ፈርሰዋል። መሰረታቸው የግለሰብ ጥቅም ስለነበር ጥቅሞች ይከበርላቸው ወይም በልተው ማደር ሲችሉ አገዛዙ እግር ስር ተወሸቁ። ሰሞኑንም እንደሚታወቀው ትግል ባፍንጫ ይውጣ በቃኝ ብለው ከትግል ሜዳ ይወጡም አሉ። ያባ ግን ጭንቅ አመጡ የወለደው እንደሚስማር ሲመታ ይበልጥ እየጠበቀ ታጋዮቹ በባዶ ስድስት ጨለማ እስር ቤት እየገቡ እየተረሸኑ በህይወት እያሉ በካቴና ታስረው እስር ቤት እየገቡ ይህ ሁሉ ወጀብ መሃል 50 አመታትን በጽናት ያለፉ ዛሬም እልፍ አይላፍ ያፈሩ ሀገር ነጻ የሚያወጡ የህዝብ ልጆች ናቸው። የአፓነት ደግሞ አንድነት ነው፣ አብሮነት ነው። መገረጣ ጣላሊያ ምን ብቻ የሚል ሳቢያ አይደለም። የዛሬቱ ኢትዮጵያ አፈቀላጥዎች ግን ከዚህ ሳቢ የፍጹም ተቃርኖ ላይ የቆሙ ናቸው። ታላቁ ኦሮሞ አለም ታላቁ አትግራይ የሚሉ ጠባቦች ናቸው። እኔ እንጂኛ የሚል ምልክት ይላቸው ስለሆነም የኛነት ባለቤቱ ያፋ ፖለቲካውን በጥልቀት ስለሚያውቅ የሀገር መሪነት ሚናውን ይረከብ እኛነት አለም በሌለው ደምና አጥንት ላይ ሊገነቡ የታቀዱ ትናንሽ ግዛቶች ፍጻሜ የሆነ ማለት ነው። ከባለፈው የሽሪላንካ ህዝብ ትምርት የከሰሙት ኢራናውያን እንደ ኮይሉ አይነት ክብረ ቢስና ምግባረ ቢስ ጸረ ኢትዮጵያ የሆኑ ግለሰቦች ተጠራቀሙበትን ፓርላማ የመሰለ የኢራቅ ፓርላማን የኢራን የኢራቅ ህዝቦች ጥሰው ገብተው ተቆጣጥረውታል። መታረድ መፈናቀል ዋና ከተማዋ መግባት አትችልም የተባለው ዜጋ ከነዚህ ህዝቦች ትምርት መውሰድ አለበት። ሞቱ ካልቀረ የማንም መንገደኛ ጀማሬ ፖለቲከኛ የሆነ ሁሉ ባገኘበት እንደባብ የቀጠቀጠ ዘሩን ከሚያጠፋው አስቀድሞ ራሱን ማስከበር እንዳለበት ይስማኛል። የህወያኔ ምንም እንኳን የመጀመሪያ የኢትዮጵያ ጥላት ብትሆን ታንክ ስላላት አገዛዙን እጁን ጠምዝዛ እግሩ አስር ወሽቀዋለች። የተከበረው ንጹህ ዜጋ ላይ አገዛዙን አፉን መክፈት መቅረት አለበት። ኢትዮጵያ ዜጎች እየታረዱባት በልጆቿ ደም የምትገነባ ሀገር መሆንም የለባትም። የሚገርመው ነገር ትላንት 5000 ንጹሃን በወለጋ ክፍለ ሀገር በአክራሪ ኦሮሞ በሆነስ በወዴትና በህዋት እንደ ከብት ሲታረዱ እንደ ዶሮ ጫጩት ሲጨፈጨፉ በሀገር ውስጥ መኖራቸው የማይታወቅ ሁሉ ዛሬ አንድ ሀገር አፍራሽ የጠባቡ አገዛዝ ኮሌሉ ታሟል ብለው እጅ በደረት ሱባኤ የሚይዙ ጥገኞች በስተዋል። እነዚህም በውል ተረርቶ መታገል የግድ ነው። ቀበሌ ሙሉ ህዝብ በማንነት ሲጨፈጨፍ ያልተነፈሰው የውሃብይ አክራሪ ቡድን እንኳን ገና ለገና አብይ ታሟል ብሎ ዱዓ ይደረግ ሲል ተሰምቷል። አስመሳይነት ቀርቶ ቅድሚያ ክብር ለዜጎች ሲሰጥ ብቻ ነው አገር የምትቀጥለው። ካልሆነ ግን ተገሾቹ ግዛቸው ደርሶ ወጥተው ራስ ላይ የተቀመጡ ቀን ለጥላት በቆፈሩት ጉድጓድ ውስጥ ራስ መግባት አይቀርምና በልኩ ቢቆፈር ጥሩ ነው ላለው መንበሩ ከባህር ዳር
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታ አቀርባለሁ። የአዲስ አበባ ምክር ቤት ተብይ ከሰሞኑ አዲስ አበባ በኦሮሞማ የመጠቅለል ውሳኔን አሳውቀውናል። በጉባኤው ላይ ከሳቡኝ በርካታ ነገሮች ውስጥ ወርተረኞች አትበሉን፣ እኛ ተረኞች ሳንሆን ልማትና ዲሞክራሲን እውን እንድናደርግ በህዝብ የተመረጥንና የህዝብ ይሁንታን ያገኘን የህዝብ ወኪሎች ነን ብለው በድፍረት ሲናገሩ ሰማናቸው። እኛ ደግሞ ለማያቃችሁ ተጠኗልናቸው። በመቀጠልም ወርተረኝነት ምንድነው? ወርተረኝነት ቃሉ በኢትዮጵያ መቼ መቼ በስፋት ውሎ ነበር? ክንዋኔውስ እንዴት ነበር በሚለው ላይ ጥቂት ማለትን ፈለኩ። ወርተረኛ የሚለው ቃል ወርና ተረኛ ከሚሉ ሁለት ቃሎች የተፈጠረ መሆኑ አያሻማም። ወርተረኛ የሚለው ቃል በመሬት ከበርቴው ስርዓት ዘመን በስፋት በስራ ላይ ይውል እንደነበረም ይታወሰኛል። በመሬት ከበርቴው ስርዓት ውስጥ ጭቃሹም የሚባሉ የበታች የስርዓቱ አገልጋዮች ነበሩ። በህዝብ የተጠሉ ስለነበሩ የጭቃሹ እየተባሉ ይጠሩ እንደነበር ማስታውሳለሁ። ታዲያ እነዚህ ጭቃሹሞች በየወሩ እየተፈራረቁ የሚጠብቁትና የሚያስጠብቁበት ተራ ይመደብላቸዋል። ጭቃሹሞቹ የመንግስት ግምጃ ቤቶችንና ሌሎች ንብረቶችን በየወሩ እየተፈራረቁበት ሂደት ወር ተራ ሲባል ጠባቂዎቹ ደግሞ ወር ተረኞች ይባሉ ነበር። የሚጠበቀው አይለዋወጥም፣ አንድ አይነት ነበር። የመንግስት ግምጃ ቤት ጠባቂዎቹ ግን በየወሩ በየተራ ይለዋወጡ እንደነበር ልብ ይደረግልኝ። ከዚህ አንፃር ኦዴፓ ብልጽግና ወያኔ ኢህአዴግ በኃይል ይዘት የነበረውን የስልጣን ወንበር እሱም በኃይል ይዞታል። ከዚህ ሁኔታ ውጭ ስለዚህ ወደ መንግስታዊ ስልጣን ወይም ወንበሩ የመጣበት ሂደት አልተቀየረም። ኦዴፓ ብልጽግናዎች ልክ እንደ መሬት ከበርቴው ጭቃሹሞች ተራቸውን ጠብቀው ተመሳሳይ ተግባር ለመፈጸም መጡ እንጂ የተለየው ሆነው አልታዩም። እርግጥ ነው እነ ሀጎስ ወይም በርሄ በነ ጉዲሳ ወይም በነ አብዲሳ ተቀያይረዋል። ኦዴፓ ብልጽግና የወያኔ ኢህአዴግ ዘረኛና የጥላቻ አመለካከቱን አልቀየረም ባሰባቸው እንጂ። የወያኔ ህገ መንግስት አንቀጽ 39ን ጨምሮ ህገ መንግስቴ ነው ብሏል። የጎሳ ፌዴራሊዝም ልክ እንደ ወያኔ አወቃቀር ስርዓቱ ነው። የከፋፍለ ግዛ የወያኔ ዘዴ አልተቀየረም። ልክ እንደ ወያኔ ኦዴፓም ለወገኔ ይላው በዘመኔ ባይ ነው። ወያኔ ባገዛዝ ዘመኑ በርካታ የፌዴራልና የአዲስ አበባ መንግስታዊ መስሪያ ቤቶችን በወያኔ አባላት በሞኖፖል አስወርሮ ስለነበር ባለ ጉዳዮች በእነዚህ መስሪያ ቤቶች ሲገቡ ከአድዋ ወይም ከመቀዴ የገባን መሰለን ይሉ እንደነበረ ሁሉ ዛሬ ከወለጋ ወይም ባሌ የገባን መሰለን ባዮች በርካታ ናቸው። ወያኔዎች ኢትዮጵያንና ኢትዮጵያውያንን እየጠሉ እንደገዟት ሁሉ ኦዴፓዎችም ያንኑ እየደገሙት ነው። ያውም በጣም በሚያስጠላ መልኩ የሀገሪቱን ሀብት በወያኔ የተፈጠሩ ባለሀብቶች መንግስታዊ ስልጣናቸውን እየተጠቀሙ እንደዘረፉት ሁሉ ዛሬም የኦሮሞማ ባለሀብቶች ጊዜ የሰጣቸው ስልጣን በመጠቀም እጅግ በሚዘገንንና በተጃጃለ እየዘረፉት ነው። ወያኔ አማራና ኦርቶዶክስ ተዋህዶን ቀዳሚ ጠላቶቹ አድርጓቸው እንደነበረው ኦዴፓ ብልጽግናዎችም ልክ እንደ ወያኔ ባስከፊ ሁኔታ ቀጥለውበታል። ኦዴፓ ብልጽግናዎች በወያኔ ተፈጥረው በጠበሉ ተጠምቀው በጉያው ማደጋቸው ብቻ ሳይሆን ዓላማቸው፣ ምግባራቸውና ስርዓታቸው ከወያኔ ኮፒ ፔስት የተደረገ ነው። ልክ እንደ ፊውዳሉ ዘመን ከሚጠበቀው ግምጃ ቤት ላይ ለውጥ ይደረግ እንዳልነበር ሁሉ ከስልጣን ኮርቻው ላይ የወጡት ዛሬም ያው ዘረኞች ናቸው። ከዚህ አንፃር ኦዴፓ ብልጽግናዎች ወርተረኞች መባላቸው በትክክል ይገልጻቸዋል እንጂ የማይመጥናቸው ቃል አይደለም። ኢትዮጵያንና ኢትዮጵያዊነትን የማጥፋት ዘመቻቸውን ይኸው በአዲስ አበባ ላይ ጀምረውታል። አዲስ አበባ የኢትዮጵያና ኢትዮጵያዊነት መገለጫ ማዕከላችን ከጠፋች ምን እንጠብቃለን? ከዚህ ወዲያ ምን እስከሚያደርጉን ነው የምንጠብቀው? ኢትዮጵያንና ኢትዮጵያዊነትን ለማጥፋት መሯሯጣቸውን ለማምከን ተባብረን መታገሉ ብቻ አማራጫችን መሆኑን አውቀን እንተባበር፣ እንታገላቸው። ያለ ጥርጥር እናቸንፋቸዋለን። ወርተረኝነት በተባበረ ትግላችን ይከስማል፣ ኢትዮጵያዊነት ያቸንፋል ሲሉ ሰለሞን ደሬሳ ከናዝሬት ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። እናቴ አልተውሽም። ማማ የኔ እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል እርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመጣኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልንገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኝኛል ግን ይሁን እላለው አሰላስልና እኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመና ስዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከትውልድ ተላልፎ በኔ ላይ ያረፈ በለም ለመስገሽ በደም የተጣፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላትተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድመ አያት ባደራ የወረስኩት ቃላለኝ ማልተወው በልብ ቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ አይኔ እያየው ቆሜ በሕይወት ከምኖር ይሻለኛል ለእኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ በአንቺ ግን አገሬ አንዳች ክፉ እንዳይደርስ አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከመሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መጭሻል እልፍ አመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም
ወበነን በንጮ ዘሶት እናሰማ ፈራጃታን ነው ከሃ ያማማ በሰለታ ግጦ ምናየው ያዳኛ ገሏ ባይ ነው የዛሬ